Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ጥር 12 2010 ዓ ም ፕሮግራሙን ጀመረ። በጋራ ለመታገል ስምምነት ያደረጉት የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ ባለፈው ጥር 8 ጋዜጣዊ መግለጫ ሰጥተዋል።
ብሔራዊ መግባባት ሲባልም ማንም ዜጋ ማንም ኢትዮጵያዊ አገር ቤት ይኑር ውጭ አገር ይኑር አገሩ ውስጥ ገብቶ የሚቻለውን ያህል አገሩ ለማበርከት እንዲችል መግባባት እንዲፈጠር እድሉ መከፈት አለበት።
የሸንጎው ዶክተር አረጋዊ በርህ ናቸው የሰማችኋቸው። በምሽቱ ዝግጅታችን ይዘናቸዋል። የማስተናግዳችሁ ሰሎሞን አባተ ነኝ። የሙዚቃ ቃናም ይዘናል። ንጉሡ ታምሬ ፕሮግራሙን ያቀናብራል። እስከ ምሽቱ 4 ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማንብላችሁ አዳኝ ፍሳዬ ነኝ። የዩናይትድ ስቴትስ ባጀት መጠን ለመወሰን ሲካሄድ የቆየው የምክር ቤቶች ድርድር በሕግ መወሰኛው ምክር ቤት ላይ ለመንቀሳቀስ ባለመቻሉ የዩናይትድ ስቴትስ መንግስታዊ ስራ ከዛሬ ማለዳ አንስቶ በከፊል ተዘግቷል። ገንዘብ የማውጣቱ ስልጣን ገደብ በዋሽንግተን የሰዓት አቆጣጠር እኩለ ሌሊት ላይ በማብቃቱ አስፈላጊ የሚባሉት ሰራተኞች ብቻ ናቸው የሚሰሩት። ሴኔተሮቹ ዛሬ ቅዳሜ ጊዜያዊ ወጪ ለመመደብ ክርክራቸውን ቀጥለዋል። ይሁንና ዲሞክራቱ ሴኔተር ታሚ ቦልዊን በጊዜያዊ ወጪ መቀጠሉ ለአሜሪካ ሕዝብ የሚያስፈልገውን ስራ አያስፈጽምም በማለት ተቃውመውታል። የዋይት ሀውስ ቤተ መንግስት ባወጣው መግለጫ ዲሞክራቶቹ ሆን ብለው የማዘግየት ተግባር የሚፈጽሙና የከሸፈባቸው ናቸው፣ ከህጋዊ አሜሪካውያን ይልቅ ህጋዊ ሰነድ ለሌላቸው ሰዎች ቅድሚያ ሰጥተዋል ሲል ነቅፏቸዋል። የዩናይትድ ስቴትስ ምክር ቤት እስካሁን ባለው ጊዜ በፌዴራል ባጀት ምደባ ስምምነት ላይ ለመድረስ ካልቻለበት ምክንያት ዋናው በብዙ መቶ ሺዎች የሚቆጠሩ የመኖሪያ ፈቃድ የሌላቸው ወጣቶች ጉዳይ ነው። ከእነሱም አንዳንዶቹ ከሀገር እንዳይባረሩ ከለላ ይሰጣቸው የነበረውን ህግ የፕሬዚደንት ትራምፕ የአስተዳደር ፖሊሲ እንዲያከትም በማድረጉ ወጣቶቹ አየር ላይ እንደተንጠለጠሉ ናቸው። የመንግስት ስራ በከፊል ሊዘጋ የሚችልበት ጊዜ በተቃረበበት ወቅት ብዙ መኖሪያ ፈቃድ የሌላቸው የሚገኙባቸው ሰዎች ከአምስት ዓመታት ወዲህ ሲገለገሉበት የቆየውን በልጅነታቸው ለመጡ ፈላሾች ከለላ ሲሰጥ የቆየውን ፕሮግራም የሚተካ ህግ እንዲወጣ እየገፉ ናቸው። 800,000 የሚሆኑ በልጅነት ወደ ዩናይትድ ስቴትስ ከገቡ በኋላ እዚህ ህጋዊ በሆነ መንገድ እንዲኖሩ እንዲማሩ ወይም እንዲሰሩ ተፈቅዶላቸው ነበር። ዜጋ መሆን ግን አይችሉም። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ከግብፅ ፕሬዚደንት አብደል ፋታህ አልሲሲ ጋር ተገናኝተው ስለ አሸባሪነት፣ ስለ ጸጥታ ጉዳይና እስላማዊ መንግስት ነኝ የሚለውን ቡድን ለመታገል ስለሚደረጉ ጥረቶች ለመነጋገር ካይሮ ገብተዋል። ጉዞው ባለፈው ታህሳስ ወር እንዲካሄድ ነበር የታቀደው። ይሁንና የሀገሪቱን የግብር አከፋፈል ዘዴን ለማሻሻል በተደረገው ድርድር በነበራቸው ተሳትፎ ምክንያትና የፍልስጤማውያን መሪ ማህሙድ አባስ ከእሳቸው ጋር በቤትልሔም አልገናኝም በማለታቸው ዘገየ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል መዲናነት እውቅና መስጠታቸውን የፍልስጤማውያኑ መሪ አውግዘዋል። የፕሬዚዳንት ትራምፕ ውሳኔ በፍልስጤማውያን ግዛቶች ግጭት የታከለበት ተቃውሞ ቀስቅሷል። አሁን ግን ጋብ ብሏል። የዓለም መሪዎችም የትራምፕን ውሳኔ ማውገዛቸው የሚታወቅ ነው። ምክትል ፕሬዚዳንቱ በአራት ቀናቱ ጉዟቸው ዮርዳኖስንና እስራኤልንም ይጎበኛሉ። ከፍልስጤማውያን መሪዎች ጋር እንዲገናኙ አይጠበቅም። የሰሜንና የደቡብ ኮሪያዎች የኦሊምፒክና የመንግስት ባለስልጣኖች በዓለም አቀፍ የኦሊምፒክ ኮሚቴ ዋና ጽህፈት ቤት ተገናኝተው በመጪው ወር ፒዮንግቻንግ በሚካሄደው የኦሊምፒክ ውድድር ተዋህደው ስለሚሳተፉበት ሁኔታ ተነጋግረዋል። የሰሜንና የደቡብ ኮሪያ የኦሊምፒክ ተወዳዳሪዎች በኦሊምፒክ ውድድሩ መክፈቻ ስነ ስርዓት ወቅት በአንድ ተጣምረው የኮሪያን የውህደት ባንዲራን ያውለበለቡ ያልፋሉ ሲሉ የዓለም አቀፍ የኦሊምፒክ ኮሚቴ ፕሬዝዳንት ቶማስ ባክ ዛሬ አስታውቀዋል። ቀላል ጉዞ አልነበረም፣ ይሁንና ዛሬ እዚህ ቦታ ላይ በሁሉም በኩል በታየ ቁርጠኝነት ምክንያት የሰሜንና የደቡብ ኮሪያ አትሌቶች በያዝነው ዓመት የክረምት ወራት የኦሊምፒክ ውድድር እንደሚሳተፉ ሳስታውቅ በደስታ ነው ሲሉ ፕሬዝዳንቱ አስገንዝበዋል። የዩናይትድ ስቴትስ ሱዳን ጋዜጠኞችን ማሰሯን አውግዛለች። አዣንስ ፍራንስ ፕሬስ የተባለው የፈረንሳይ የዜና አገልግሎትና የሮይተርስ ዜና አገልግሎት ዘጋቢዎች ባለፈው አርብ ስለተካሄደው የተቃውሞ ሰልፍ ሲዘግቡ ነው የታሰሩት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ስለ ጋዜጠኞቹ መታሰር እንደሚያውቅና በቅርብ እየተከታተለ መሆኑ ገልጿል። ሱዳን የዓለም የገንዘብ ድርጅት ባቀረበው ምክር ሀሳብ መሰረት በያዝነው ወር ጥብቅ የኢኮኖሚ እርምጃ ከወሰደች ወዲህ ሰፊ ተቃውሞ ተካሂዷል። ከጸጥታ ኃይሎችም ጋር ግጭት ተከስቷል። የካርተር ማዕከል ያወጣው አዲስ ዘገባ እንደሚለው የጊኒ ወርም ማለት የጊኒ ትል የተባለው በሽታ ሊጠፋ የሚችልበት ሁኔታ እየታየ ነው። ዩናይትድ ስቴትስ ውስጥ ያለው በሽታውን ለማጥፋት የሚደረገውን ዘመቻ የሚመራው ማዕከል ርቀው በሚገኙ ቦታዎች ላይ 30 የሚሆኑ የጊኒ ትል በሽተኞች ብቻ እንደታዩ፣ እነሱም የተገኙት ቻድና ኢትዮጵያ ሲሆን በእያንዳንዳቸው 15 በሽተኞች እንዳሉ ማዕከሉ ጠቁሟል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር 12 2010 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም የመኢአድ የሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ ስምምነት በጋራ ለመታገል ስምምነት ላይ የደረሱት የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ ሰሞኑን ጥር 8 2010 ዓ ም ጋዜጣዊ መግለጫ ሰጥተዋል። የመግለጫው ርዕስ አገራችን ውስጥ የሚታየውን ቀውስ ለማርገብ መፍትሄው ከቃላት ያለፈ ተጨባጭ እርምጃ መውሰድ ብቻ ነው ይላል። መግለጫውን መሠረት በማድረግ ተጨባጭ እርምጃ ማለት ምን ማለት ነው? መንግሥት አሁን አንዳንድ እስረኞችን በመፍታት የጀመረው እርምጃስ ምን ያህል ልባዊና ተስፋ ሰጪ ነው? ወዘተረፈ የሚሉና ሌሎችም ተዛማጅ ጥያቄዎችን በማንሳት ከሦስቱም ወገኖች ተወካዮች ጋር ተወያይተናል። እንግዶቻችን ከመኢአድ አቶ አበበ ሙሉጌታ፣ ከሰማያዊ ፓርቲ አቶ የሸዋስ አሰፋ ሁለቱም ከአዲስ አበባ፣ እንዲሁም ከሸንጎ ዶክተር አረጋዊ በረሀ ከኔዘርላንድስ ናቸው። በጋራ ለመታገል ስምምነት ካደረጋችሁ ወዲህ እንዴት እየሰራችሁ ነው? እንደ ወትሮ ስማችሁን በመያዝ ከመቀጠል ባለፈ አዲስ ለውጥ ያሳያችሁበት አካሄድ ቢያንስ ጅምር ታይቷል? ያወያያቸው አዲሱ አበበ ያነሳው ቀዳሚ ጥያቄ ነው። ዶክተር አረጋዊ በርሄ ይጀምራሉ።
የአንድነት ስራ መጀመራችን የሆነ የድህረ ዝግጅቶች ማየትም አስፈላጊ ይመስለኛል። በየድርጅቶቻችን አማካይነት ብዙ ታግለናል። ብዙ ግንኙነት እና እንቅስቃሴዎች ሲደረጉ ነበሩ። ኢትዮጵያ ያጣችው ትልቁ ችግር ስርዓተ መንግስት እንዴት መሄድ እንዳለበት በውሉ ያወቅንበት ሁኔታ ነው ያለው። ስለዚህ የጎደለው ነገር ስርዓቱን ማስቀመጥ ይኖርብናል። እዚህ ላይ ለውጥ ማድረግ ይኖርብናል። መንግስታዊ ስርዓተ ህዝብ መመስረት ይኖርብናል። መጀመሪያ እዛ ላይ ተመስርተን ነው የመንግስት ለውጦችን ማምጣት ያለብን። ይህንን ግምት ውስጥ ያስገባ ጠንካራ የሆነ መሰረት ያለው ስትራቴጂና እቅድ ይዘን እየተንቀሳቀስን ስለሆነ ስርነቀል የሆነ ለውጥ ለማምጣት እንደምንችል ይታየኛል። ስለዚህ የኛ እንቅስቃሴ ከዚህ አቋያ መታየት ያለበት ይመስለኛል።
ጥያቄ ባጭሩ እንደው በጋራ መታገላችሁን የሚያሳይ ፍንጭ አለ ወይንስ መያድም ያው መያድ ሸንጎም ሸንጎ ሰማያዊም ሰማያዊ ሆኖ እየቀጠለ ነው ነው ያልኩት? ምናልባት በሰማያዊ በኩል ወይ በመያድ በኩል አንድነታችንን የጋራ ትግል መጀመራችንን የሚጠቁም ይሄ ይሄ አለ የምትሉት ካለ ትንሽ ተቀስ አድርጉልኝ እስቲ። አቶ ይሽዋስ መጀመር ይችላሉ።
ለአንድ አመት የሚጠጋ ጊዜ ሰርተናል ከመያድ ጋራ። ከሸንጎ ጋራ ደግሞ አንድ ወር እንደዚህ አካባቢ የሚሆን ጊዜ ነው። በአሁኑ ደረጃ የሀገር ውስጥ የውጭ የሚለውን መስመር ስለናል። ከመገፋፋት ከመጠላለፍ ምናምን ወጥቶ ለአንድ ሀገር መስራት ማሰብ ነው የመጀመሪያው ነገር እና ጥሩ ጀምረናል። ወደፊት እያደገ እየጠነከረ በውህደት አንድ ከመሆን ማድረግ የምንችለው ትብብር ነው ብለን እናስባለን።
ጥያቄውን ቀደም ሲል ሰምተዋል አቶ ሙሉጌታ አይደለም?
ሰምቻለሁ። የሶስታችን ከተፈራረምንበት ጊዜ ጀምሮ ግን እነሱም በያሉበት እኛም ባለንበት የህዝብን ጥያቄ የሚመልስ ስራ ሰራን ባንልም የህዝብን ተስፋ ሊቀጥል የሚችል ጅምር ይታይበታል እና ጠቃሚ ነው። ተስፋ የሚጣልበት ጅምር ነው ነው ብለን እናምናለን።
ጥሩ ነው። እንደው ከትናንት በስቲያ ያወጣችሁትንም ወይም የሰጣችሁትን ጋዜጣዊ መግለጫ የተመለከተ ጥያቄ ላቀርብ። በዛው አቶ ሙሉጌታ ሊቀጥሉ ይችላሉ። ለተጨባጩ የኢትዮጵያ ቀውስ መንግስት ከቃላት ያለፈ ተጨባጭ እርምጃ ሲወስድ ብቻ ነው መፍትሄ የሚገኘው ብላችኋል። ምን ማለት ነው? እስቲ ይህንን ከመግለጫው አኳያ ያብራሩልኝ አቶ ሙሉጌታ።
አንደኛው ፈታለሁ ያለውን እስረኞች ከእስከ ሳይባል ልዩነትና መመዘኛ ሳይኖረው የፖለቲካ እስረኞች አንዱ አለብኝ አንዱ የለብኝም እያለ እርስ በርሳቸው የሚጋጩ ሀሳቦች ሳይንጸባረቁ በጀመሩት መንገድ ማዕከላዊ ሙዚየም ወይም ታሪክ ሊሆን የሚችለው እስረኛ ሳይኖረው ሲቀርና አሳሪ የሆነውን ሕግ መዝጋት ሲቻል ስለሆነ ያንን ሊያዘጋ የሚችል የመንግስት ቁርጠኝነትን ያስፈልጋል። ከኢህአዴግ ተሞክሮና ባህሪ አንጻር በተናገረው የሚቆም ድርጅት ስላልሆነ ማዕከላዊም ሆነ ሌሎች ፌርሙዳም ተብለው የሚጠሩት እስረኞች ታሪክና ሙዚየም ሊሆኑ የሚችሉት አሳሪ ህጎች ሲዘጉ የታሰሩ ፖለቲከኞችና አምደኞች፣ ጋዜጠኞች ሁሉም ወጥተው ባዶ መሆን ሲችል ብቻ ነው ይሄ ታሪክ ሆኖ ሊቀር የሚችል የሚል እምነት ነው ያለን። በዚህ አግባብ ነው መግለጫውን ያወጣ ነው።
ወደ አቶ ሽዋስ ልሂድ። ጥያቄ ያው ነው እንዶ ተጨባጭ እርምጃ መወሰድ አለበት ከቃላት ያለፈ ሲባል ምን ማለት እንደሆነና ሌላም ጋዜጣዊ መግለጫችሁ ውስጥ ያካተታችኋቸው ነገሮችም አሉ መደረግ አለበት የምትሉት እሱንም አክለው እስቲ እርስዎን ይበሉ አቶ ሽዋስ።
አመሰግናለሁ። እንግዲህ በሙሉጌታ የገለጸውን ሙሉ በሙሉ የምስማማበት ሆኖ ህዝቡ ምንድን ነው የጠየቀው ነው የመጀመሪያው ነገር። መመለስ ያለበት የህዝብ ጥያቄ ነው። ህዝቡ የጠየቀው የስርዓት ለውጥ ነው። ሌላ መለስተኛ ጥያቄ እንደዚህ ይሄን አድርግልኝ ይሄን አውጣልኝ ይሄን አውርድልኝ የሚለው ነገር የለውም። ያን ለማድረግ ከዚህ በፊት በተደጋጋሚ እንደተናገር ነው በንጉሱም በደርግም በኢህአዴግም ያለው ስርዓት በዝም ብሎ እየመጣ ህዝቡ ላይ እየተሰፈረ ነው እንጂ ህዝቡ መርጦት የሆነኛል ብሎ ያስቀምጠው አይደለም። ስለዚህ የዚህ አይነት የስርዓት ለውጥ ያስፈልጋል። እንግዲህ 2007 በኢትዮጵያ አቆጣጠር መቶ በመቶ አሸንፍ ያለው ካለ በኋላ ነው የመለወጥ ተስፋ የለውም በሚል ህዝቡ እንዳለ ወጥቶ አልመረጥኩም አልፈልግም ወደ ሚለው ሄደው እና ጥያቄውም ይሄ ነው መልሱም ወደዛ የሚያደርስ መሆን አለበት። ከዛ በኋላ ደግሞ ንግግር መጀመር ያስፈልጋል። ምርመራንም አንዱዓለምንም እስክንድርንም ሌሎችንም በቀለምን ሌላውንም ፖለቲካና ማስረኛ ፈቶ ከዛ ወደ ንግግር መግባት ያስፈልጋል። ከንግግሩ ደግሞ እንዴት ነው ወደ ስርዓት ለውጥ መምጣት የምንችል ራሱ ህወሓት ያደግት እንዴት ነው የለውጥ አካል መሆን የሚችለው? ያለው ስርዓት የዛ ለውጥ አካል መሆን ይችላሉ ወይስ ያንን ሪስክ እያደረገ አገሪቱ ለቀውስ ህዝቡን ድርጊት ይዳርጋሉ ነው ጥያቄው እንጂ ለውጥ መቼም አይቀርም እና ሪፎርም መደረግ ያለባቸውን ተቋማትና ህጎች ሪፎርም ማድረግ ከዚያ በኋላ የስርዓት ለውጥ ማድረግ እና እንደዚህ አይነት ተጨባጭ እርምጃዎችን መውሰድ አለባቸው። የመሸንጋያ መሆኑ የለበትም። አሁን የፖለቲካ እስረኞችን ልክ እንደ ዋና ጥያቄ አድርገው ምን ይሰማችኋል እንደዚህ እያሉ ጥያቄ ምናምን ሁሉ ያቀርባሉ፣ ለሰዎችም፣ ለዜጋውም፣ ለፖለቲከኞችም፣ ለሁሉም። ይሄ አይደለም ዋናው ጥያቄ። መጀመሪያ በደንብ እስረኞችን ለትክክል መፍታት ያስፈልጋል። ቀጥሎ ያለው ነገር ግን የእውነተኛ ንግግር አገሪቱ ላይ መኖር አለበት።
በዚሁ ጥያቄ ወደ ዶክተር አረጋዊ ልሂድ። ምንድን ነው ተጨባጭ ማለት ምንድን ናቸው እርምጃዎቹ የምጠብቁት?
በጣም ጥሩ። ድርጅቱ ሁለት ነጥቦች አንስተዋል። ፖለቲካ ምህዳሩ እናሰፋለን፣ ብሔራዊ መግባባትም እንፈጥራለን ብለዋል። በተግባር መታየት አለባቸው። ፖለቲካ ምህዳሩ መስፋት አለበት፣ ሁሉም እንዲሳተፍበት ማለት ነው። ያለ ተጽዕኖ ያለ የሽብር አዋጅ ያለ ምንም አይነት ማስፈራራት ግልጽ መሆን አለበት። ብሔራዊ መግባባት ሲባልም ማንም ዜጋ ማንም ኢትዮጵያዊ አገር ቤት ይኑር ውጭ አገር ይኑር አገሩ ውስጥ ገብቶ የሚቻለውን ያህል አገሩ ለማበረከት እንዲችል መግባባት እንዲፈጠር እድሉ መከፈት አለበት። ይሄ ደግሞ ተግባር ላይ የሚውለው ለሁላችን የሚሆን ስርዓት መንግስት ወይም ስርዓት ሲፈጠር ነው። ሁሉም ፖለቲካ ድርጅት ይሁን ሲቪክ ማህበር ይሁን መሳተፍ ይኖርበታል። ይሄ ነው እንግዲህ በተጨባጭ ከቃላት ያለፈ ለውጥ እያሳዩ ናቸው ለማለት የሚያስችለን።
አሁን ያለው ይዞታ ግን ዶክተር አረጋዊ በዛው ሊቀጥሉ ይችላሉ። አሁን ያለው የሚታየው አካሄድ እስረኞችን መፍታት ተጀምሯል። የፖለቲካ እስረኞች ተብሎ ነበር፣ በኋላ ተለወጠ። እስረኞች በሙሉ ተብሎ ነበረ፣ አንዳንድ ተባለ። የሚለዋወጥ ነገር አለ። ያም ሆኖ ግን አሁን የፖለቲካ እስረኞች መፈታት ጀምረዋል ማለት እንችላለን። ዶክተር መረራ በምሳሌነት የሚጠቀሱ ናቸው። እርግጥ ደግሞ ሌሎች የሚጠበቁ ነበሩ፣ አቶ በቀለ፣ ሌሎችም የሌላ እስረኞች እነ እስክንድር አልተፈቱም። የአሁኑ ይዞታ አመርቂ ነው፣ ተስፋ ሰጪ ነው ትላላችሁ ነው ወይንስ አንዳንድ ሰዎች እንደሚሉት ማዘናጋና እድሜ መቀጠያ ነው?
በእኔ በኩል ማዘናጋያ ይመስለኛል። ምክንያቱም ከጅምሩ ካየነው ሁላችን የተዘበራረቀ ነገር ነው። የውጭ ጉዳይ ሚኒስትሩ ሌላ ይላል፣ የኮሚኒኬሽን ሚኒስትሩ አይፈቱም ይላል፣ ያኛው ደግሞ ይፈታሉ ይላል። ዝብርቅርቅ ያለ ነገር ነው ያለው። አንድ ወጥ የሆነ መንግስታዊ መግለጫ አይመስልም። ለዚህ ደግሞ ተጨማሪ የማየው ምንድን ነው፣ በመቀሌው አሁን ያለቀው ጉባኤያቸው የተዘበራረቀ መልእክት ተገንዝቤያለሁ። በአንድ በኩል ዶክተር ደብረጽዮን ማዕከላዊ ኮሚቴውና ስራ አስፈጻሚው ኢትዮጵያ ውስጥ ለደረሰው ብልሽት በሙሉ ከሙስና ጀምሮ የአስተዳደር ጉድለት ተጠያቂ ነው ይላል። በሌላ በኩል ደግሞ የመለስ ውርስ እንቀጥላለን ደግሞ ይላል። የመለስ ውርስ እኮ ነው እዚህ ያደረሰን አገሪቱ ቀውስ ውስጥ ከቷት ያለው የመለስ ውርስ ነው። ስለዚህ በዛ ውርስ የሚቀጥል ከሆነ እነዚህ ተስፋዎች ምህዳር እናሰፋለን፣ ብሔራዊ መግባባት እንፈጥራለን፣ ፖለቲካ እስረኞች እንፈታለን የሚሉት ተግባር ላይ የሚውሉ አይመስለኝም።
አቶ የሸዋስ ሊቀጥሉ ይችላሉ። የአሁኑ ይዞታ እስረኞችን መፍታት የመጀመሩ አዝማሚያ አመርቂ ነው፣ ተስፋ ሰጪ ነው ትላላችሁ ወይንስ ቀደም ሲል ዶክተር አረጋዊ ሌሎችም እንደሚሉት ማዘናጊያና ጊዜ መግዣ ነው?
ወይም ተመሳሳይ ነው። የማንኛውም አምባገነን ባህሪ አድሮ መገኘት ነው፣ የዛሬዋን ቀን ማለፍ ነው። እና አሁን የሚያደርጉት የሚመስለኝ ግን የዛሬዋን ለማለፍ፣ የህዝቡን ቁጣ ለማለፍ መለስተኛ ድርጊቶችን እንደ ዋና ጥያቄ ማለት ነው። በነገራችን ላይ ይቅርታ እንጠይቃለን ሁሉ ብለዋል። ይቅርታ ሲጠየቅ እኮ ይቅርታ መቀበሉን ደግሞ ህዝቡ ደግሞ መናገር አለበት።
በእሱ ላይ የማነሳው ጥያቄ ኖረኛል። እሺ ይቀጥሉልን።
እሺ። እና ይህ የሚያሳየው ምንም አለመለወጣቸውን፣ ምንም ለውጥ አለመኖሩን እስካሁን ባለው እንዳልኩት ግን ቁጣ ለማለፍ ብቻ ያደረጓቸው ድርጊቶች መሆናቸውን ያሳያል።
ተስፋ ሰጪ አይደለም ነው የሚሉኝ ባጭሩ።
ጥያቄ ግን አልተሰጣም እስካሁን ባለ።
አቶ ሙልጌታ ለየት ያለ ሀሳብ ለተመሳሳይ ጥያቄ ወደ እርስዎ መጥቻለሁ።
አመሰግናለሁ። ያልተነሱትን ለማንሳት እሞክራለሁ። ሰጪ ነው ብለን አናምንም። ተስፋ ሰጪ ነው እንዳንል የሚያደርጉን ነገሮች አሉ ያልተነሱ። ለምሳሌ በድያለሁ ይቅርታ ካለ በኋላ የበደለበትን ወይም የበደለውን አካል የገደለውን አካል እንኳን ተጠያቂ ያላደረገበት ይቅርታ ነው። የበደሉት፣ የገደሉት፣ ያሰሩት፣ የገረፉት፣ በህዝቡ ላይ የተኮሱት ተጠያቂ ከመሆናቸው ይልቅ የተወሰኑ ተቋማት መንግስታችንን በመግደላቸው አቆይታችሁልናል አይነት የምስጋና ገጸ በረከት የተበረከተበት ስለሆነ ወደፊት ላለው ነገር በቂና ትክክል መልስ ሊሰጥ የሚችል ነው ብለን እንዳናምን የሚያሳዩ ነገሮች አሉ። ከተፈቱትም የአፈታት ሲስተማቸው ራሱ ለምሳሌ አሁን ዶክተር መረራ ተፈቷል። በመያድ ከፍተኛ አመራሮች በቀጠሮ ያሉ ደግሞ እንዲሁ ያልተፈቱ አሉ። ያልተፈረደባቸውም በቀጠሮ ያሉ ለምሳሌ ማሙሸት አማረን ብንወስድ እና አሰጋ ሰፋን ብንወስድ፣ ሌሎቹም በርካታ በቀጠሮ እነ ክበር አለማየሁ፣ እነ አወቀ አባተ፣ ነገሰ ወልደዋና፣ እነ ያሬድ ግርማ፣ እነዚህ ሁሉ እስካሁን ማንም በመያድ በኩል መፈታቱን በትክክል ያበሰረ ከአንድ ሰው በስተቀር የለም። እና አሰራሩ በራሱ ምን አይነት እንደሆነ ውጥንቅጥ የወጣ በአራት መመዘኛ የተቀመጠ የአፈታት እንኳን ተስፋ ሊያደርግ አሁን ራሱ ለተናገሩ ትክክለኛ ተጨባጭ ነገር ነው ለማለት ብሎ ለማመን ራሱ የወጡ መስፈርቶች ራሱ በራሱ እርስ በርሳቸው የሚጋጩ ስለሆኑ ዘላቂ መፍትሄ ያመጣል የሚል እምነቱ
ሶስታችሁም ተስፋ ሰጪ አይደለም። የአሁኑ አያያዛቸው ሀቅ ያለበት ነገር አይደለም ነው። አንድ እንደው ከዚሁ ጋር መግለጫችሁ ላይ ጋዜጣዊ መግለጫ ላይ የሰጣችሁት ተጨባጩ ቀውስ ተጨባጭ እርምጃ ከቃላት ያለፈ እርምጃ ባላችሁት መግለጫ ላይ አንዱ የስርዓት ለውጥ ሊያመጣ የሚችለው ድርድር፣ ውይይት ሲጀመር ነው። በዚህ ውይይት ወይም በድርድር አካሄድ ላይ ግን ሶስታችሁ ተመሳሳይ አቋም ያላችሁ ይመስለኛል። ይመስለኛል። በጋራ ለመስራት አንድነት ስለፈጠራችሁ አንድ አቋም አላችሁ ማለቴ ድርድር ሲካሄድ አሁን ያለውን ገዢ ፓርቲ ወይም ኢህአደግን የጨመረ መሆን አለበት ትላላችሁ፣ ሌሎች ግን የለም መጨመር የለበትም የሚሉ አሉ። ሌሎቹ ደግሞ የለም መጀመሪያ እንደው ለምሳሌ ደቡብ አፍሪካ እንደተደረገው ይቅርታ ጠይቆ የበደለውን ክሶ ነው እንጂ ዝም ብሎ ቁጭ ብሎ መደራደር አያስፈልግም ይላሉ። በዚህ አብሮ በመደራደር ላይ እናንተ እነማን ነማ ተካተው መደረግ አለበት? ኢህአደግም እንዳለ እንደ ኢህአደግነቱ ከሌሎች ተቃዋሚ የሀገሪቱ ፖለቲካ ፓርቲዎች ጋር ቁጭ ብሎ መደራደር አለበት ወይስ ምንድን ነው የእናንተ አቋም? አቶ ሙሉጌታ በዛው ላስቀጥሎትና ወደሚቀጥለው ይሄዳል።
ኢህአዲግ መደራደር የለበትም የሚል አቋም የለንም። እንደ ፓርቲ መደራደር አለበት።
የላችሁም አውቃለሁ ሶስታችሁ።
ያበላሸውንም ማስተካከል የሚችለውና የዚች ሀገር ዕጣ ፈንታ በሱ እጅ ነው ያለው። ኳሷም እግሩ ስር ነው ያለችው። ለማስተካከል ፈቃደኛ ሆኖ ከተገኘ ማንኛውም ሰው ከእስከ የሚል ገደብ ሳይኖረው ያገባኛል የሚል በሀገሩ ጉዳይ ላይ በውስጡም በውጭም ሁሉ በተገኙበት እውነተኛ የሆነ ድርድር ኢህአዲግንም ጨምሮ ብሔራዊ መግባባት ከመጣ የሀገር ከነበረችበት ተጨባጭ ቀውስ ወደ ተጨባጭ መፍትሄ ትሸጋገራለች። ብሔራዊ መግባባት ላይ መሰራት ካልተቻለና ብሔራዊ መግባባት ሊመጣ ካልቻለ ኢህአዴግም እንደ ድርጅት ራሴን መርምሬያለሁ ብሏል። በዚህ መልኩ ሳይሆን ግን ለህዝቡ ውሳኔና ለህዝቡ ጥያቄ እጁን ሰጥቶ የሚያገባው ሁሉ የሚመለከተው ሁሉ ከተገኘበት ብሔራዊ መግባባት ላይ መሰራት አለበት። ድርድሩ ለስልጣን ሳይሆን አገር ለማዳን መፍትሄ ለማምጣት እርቅ ለመፍጠር እውነተኛ የሆነ ንግግር መደረግ አለበት ብለን እናምናለን።
ሶስታችሁም ቅድም እንዳልኩት ኢህአደግን የጨመረ ድርድር ወይም ብሔራዊ ውይይት ወይም እርቅ ነው መደረግ ያለበት ተብሏልና አሁን አቶ ሙሉጌታ ሲናገሩ ለማስተካከል ፈቃደኛ እስከሆነ ድረስ ኢህአደግም አብሮ መወያየት አለበት ነው ያሉኝ። ግን ደግሞ አሁን እንደተናገራችሁት የጀመረው አካሄድ ለምሳሌ እስረኞችን የመፍታት የመሳሰል የሚታየው የውሸት ነው፣ ሀቀኛ እርምጃ አይደለም ከተባለ ሀቀኛ እርምጃ የማይወስድ ለሁኔታውን ለማስተካከል ፈቃደኛ ያልሆነ መንግስት አብሮ ቢደራደር ውጤት አለው የሚል ጥያቄ የሚያነሱ ወገኖች አሉ። ይህንንም ግምት ውስጥ አስገቡልኝ ዶክተር አረጋዊ፣ ከዛ ወደ አቶ ሸዋስ ሄዳለሁ።
ትክክለኛ ጥያቄ ነው አሁን ያነሳው አዲሱ። በእኛ ኤክስፒሪየንስ ወይም በእኛ ተሞክሮ 1993 ዓመተ ምህረት በፈረንጅ አቆጣጠር ጀምሮ ሰላምና እርቅ ብለን ይሄ ፓሪስ አንድ የሚባለው ከዛም ፓሪስ ሁለት የሚባለው ከዛም ሌሎች ህብረቶቹ ሰላምና እርቅ እንዲደረግ ማአት ዶኩመንቶች ልከናል፣ በጥናት የተደገፉ። እነዚህ ተወርውረዋል። ይሄ መንግስት ወይም ይሄ ፓርቲ ለሰላምና እርቅ የተዘጋጀ አይደለም፣ አይዲዮሎጂውም አይፈቅድለትም። አንዱ ያለው አማራጭ እንግዲህ የተደራጀ የህዝብ እንቅስቃሴ አስገድዶት ወደ ድርድር ሊመጣ ይችል ይሆናል። በዛን ጊዜ እኛ ለመደራደር ዝግጁ ነን። ያ ኃይል ግን የተዘጋጀ አይደለም። ስለዚህ እንዲዘጋጅ የተደራጀ የህዝብ ተጽዕኖ፣ የህዝብ እንቅስቃሴ፣ ህዝባዊ ጥያቄ፣ ሰላማዊ ጥያቄ መኖር አለበት። ይሄ ካልሆነ ስለ ህዝብ መብት አስቦ ስለ እድገት አስቦ ወደ ድርድር የሚመጣ አይመስልም። በእኛ በኩል ግን ፈቃደኝነታችን አሁንም እናሳያለን።
ገባኝ። ግን እንደው አንድ ነገር ማረም አለብኝ። እንግዲህ ተሳስቼ ከሆነ ለሰላምና ለእርቅ የተዘጋጀ አይደለም ይህ አሁን ስልጣን ያለው መንግስት ካሉ ምናልባት ድርድር ውስጥም አብሮ መግባት የለበትም የሚል አቋም ነው ሊነግሩኝ የፈለጉት ዶክተር አረጋዊ?
አይደለም፣ የተዘጋጀ አይደለም። ሊዘጋጅ ግን ልንገፋው እንችላለን። ህዝቡን በመቀስቀስ ህዝቡን በማደራጀት ግፊት በማድረግ ተጀምሮ ያለው እንቅስቃሴ መልክ በማስያዝ ወደ ድርድር ተገዶ እንዲመጣ እናደርጋለን ለማለት ነው።
ሀገራዊ ውይይት፣ ብሔራዊ እርቅ ለማድረግ እና አብሮ ቁጭ ብሎ ለመወያየት ህዝቡን በኦፊሴል ይቅርታ መጠየቅ ያስፈልጋል የሚል ወገኖች አሉና ከድርድር ወይም አብሮ ከመደራደሩ በፊት ይሄን ማድረግ አለበት ይላሉ እርስዎም?
ወል እንግዲህ ወደ ድርድር ስትገባ የተለያዩ ኮንዲሽኖች ማስቀመጥ ይቻላል። ግን እኛ አሁን ባለንበት ሁኔታ ኮንዲሽኖች ማስቀመጥ የምንችልበት አይመስለኝም፣ የምንችል አይመስለኝም። እንደ ሁኔታው እያየን ኮንዲሽኖች ለማቅረብ እንችላለን።
ቅድመ ሁኔታ አያስፈልግም፣ በኋላ እናቀርባለን። አቶ ይሸዋስ?
እሺ፣ እንግዲህ ተመሳሳይ ነው ከእነሱ ጋር። የመነሻችን የህዝቡ ለአምባገነን አልገዛም ማለት ነው። ስለዚህ አልገዛም ካለ ከላይ ላይ ውረድልኝ ካለ ለውጥ ካስፈለገ ቅድም እንዳል ነው ከዚህ በኋላ የኢህአዴግ ምርጫ ነው የሚሆነው። ወይ መውረድን ይመርጣል ወይ መውደቅን ይመርጣል። መውደቅ ተዘግቶ በግድ ነው። መውረድ ግን ስርዓት አለ። መውረጃ መንገዶች በድርድር በንግግር ይዘጋጃሉ። አገር ህዝብ ራሱ ሌላ ጊዜ ተመልሶ ሊወጣበት በሚችልበት ሁኔታ መውረድ ይችላል። በወረደበት መንገድ ሊወጣ ይችላል። ምክንያቱም የውድድር ነገር ነው የሚሆነው፣ ለህዝብ ሀሳብ ማቅረብ ነው የሚሆነው። ይህን ያህል ምንም
ሰላማዊ ሽግግር ለማምጣት ያው ቀደም ሲል እንደተባለው በጠረጴዛ ዙሪያ መወያየት ያስፈልጋል፣ ሁሉም ተቃዋሚ ወገኖች ኢህአደግንም ያካተተ ውይይት ያስፈልጋል ሲባል ይህ አይነቱ ውይይት ምናልባት በማ ሸምጋይነትና በማ አደራዳሪነት በማ አወያይነት ነው መካሄድ ያለበት ይላሉ። አቶ ይሽዋስ በዛው ሊቀጥሉ ይችላሉ።
እንግዲህ ቀደም ዶክተር እንዳለው ወደዛ ስንገባ አነጋገሩን፣ አካሄዱን፣ ሙዳሊሽውን ሁሉ አብረን እንረጃዋለን። ማን ማደራደር አለበት፣ ማን መታዘብ አለበት፣ የድርድሩ ሂደት እንዴት መሆን አለበት፣ የትኛው አጀንዳ መቅረብ አለበት፣ የትኛው መከተል አለበት የሚለውን ለመቀመጥ በጠረጴዛ ዙሪያ ችግሩን ለመፍታት ፈቃደኛ ከሆነ በኋላ የምናመጣው ነው የሚሆነው። ኢትዮጵያም አፍሪካም በዓለም ያሉ ሀገሮችም የተደራደሩበት ብዙ አይነት ልምድ ስላለን አዲስ አንሆንም፣ ከባድም አይሆንም ፈቃደኝነቱ ካለ።
በተርታ ከዶክተር አረጋዊ ጀምሬ አቶ ሸዋስ አቶ ሙልጌታ ማጠቃለያ ጥያቄ አለኝ። ቀደም ሲል ሶስታችሁም ይሄ እስረኞችን የመፍታት አዝማሚያ የተጀመረው ሂደት አመርቂ አይደለም፣ ተስፋ ሰጪም አይደለም፣ የውሸት ነው የሚል ነገር ተናግራችኋል። እና እንዲህ ከሆነ እናንተ በጋራ ለመታገል የተስማማችሁ ሶስት ተቃዋሚ ኃይሎች መኢአድ፣ ሰማያዊና ሸንጎ ምን ልታደርጉ አቅዳችኋል? ተጨባጭ ነገር እንዲመጣ እውነተኛ የለውጥ ሂደት እንዲጀመር ትግላችሁን በምን መልክ ልታካሂዱ አቅዳችኋል? ዶክተር አረጋዊ፣
ለዚህ መፍትሄው አንድ ነው፣ የኢትዮጵያ ሕዝብን ማደራጀት። የኢትዮጵያ ሕዝብ እየታገለ ነው፣ ግን በተደራጀ መልክ ለውጥ በሚያመጣ መልክ አይደለም የሚንቀሳቀሰው ያለው። ስለዚህ የጎደለው ነገር የእኛ ሕዝቡን ማደራጀትና ወደ ተፈለገው ለውጥ ወደሚፈልገው ህዝቡ ወደሚፈልገው ለውጥ እንዲያመራ ማድረግ ነው። ስለዚህ መፍትሄው ይሄ ነው፣ ሌላ ተጨማሪ ነው በእኔ በኩል።
እሺ፣ አቶ ሸዋስ?
አዎ፣ እንግዲህ ተስፋ ሰጪ አይደለም ያለበት ምክንያት የመጀመሪያው በተናገሩት መጠን አልተገኙም። የፖለቲካ እስረኛ አለ ለማለት እንኳን ያዛቸው አፋቸውን እና ዮናታን የፖለቲካ እስረኛ ካልሆነ እስክንድር እና አንዱዓለም ሌሎችም የሰማያዊ ፓርቲ እና የአንድነት የመድረክ ፓርቲ አመራርና አባላት የፖለቲካ እስረኛ ካልሆኑ ለምን እስረኛ ሊባሉ ይችላሉ?
እና ምን አይነት የጋራ ትግል ልታቅዱ ነው ማለቴ ነው።
ስርዓቱን ሊያስገድድ የሚችል ወደ ጠረጴዛ ዙሪያ ሊያመጣ የሚችል ሀገራችንም ከቀውስ ታድጎ ለውጥ ሊያመጣ በሚችል መልኩ ህዝቡን እያስተባበር ህዝቡ እንዲታገል ለመብቱ ለነጻነቱ እንዲወጣ የሚያደርጉ ማንኛቸውንም የሰላማዊ ትግል እንቅስቃሴዎች በሙሉ እናደርጋለን። ለውጥ እስኪመጣ ድረስ በእኔ እምነት አሁን ያለው ሁኔታ በፍጹም ሊቆም የማይችል እየባሰ እየቀጠለ የሚሄድ ስርዓቱም እየተሰበሰበ አገሪቱን መምራት ወደማይችልበት ደረጃ የሚያደርሰው ሁኔታ ነው ያለው። ህዝቡ በፍጹም ወደኋላ የሚልበት ሁኔታ ነው አይደለም ያለው አሁን የሚታየው።
ለማጠቃለያ ወደ አቶ ሙልጌታ አበበ ልሂድ። መያድ
አመሰግናለሁ። አዲሱ፣ በእኛም በኩል ዶክተር ያነሱትን ሀሳብ እጋራለሁ። መያድም ሆነ ሰማያዊ እንደምታውቀው መያድ በረጅም ጊዜ የትግል ተሞክሮ ታች ቀበሌ ድረስ ወርዶ ያደራጀ የተደራጀ ፓርቲ ነው። በዚህም አንጻር ህዝቡን በማንቃትና ወደ ሰላማዊ ትግል አሁንም ተጨባጭ የሆነው ህዝቡ መብቱን የመጠየቅና የማስገደድ ደረጃ ላይ ለመድረስ ከቅንጅት በፊት ከቅንጅትም ጋር ከዚያም በኋላ ያሉትን የሰላማዊ ትግል ሂደቶችን በማስገንዘብና በማስጨበጥ በማደራጀት በማደራጀት በመታገልና በማታገል የቆየ ድርጅት ነው። በማያዊም እንዲሁም ሸንጎም በተመሳሳይ ባሉት ሂደቶች በዚህ መልኩ የማደራጀት ስራዎችን በመስራትና ህዝቡ መብቱን እንዲጠይቅ ግዴታውን እንዲያውቅ የማድረግ የማደራጀት ሂደቶች ይቀጥላሉ። ከዛ በኋላ በየጊዜው የሚገለጡ ደግሞ የሰላማዊ ትግል መርሆችን ተከትሎ ደረጃ በደረጃ የሚቀመጡ የሰላማዊ ትግል ስልቶች አሉ። እነዛን በመከተል ገዢው ፓርቲ ወደዚህ እኛ ህዝቡ ወደሚፈልገውና ህዝቡ ወደሚጠይቀው ወደ ህዝቡ ጥያቄ መጥቶ ለመደራደርም ይሁን ብሔራዊ እርቅም ለማድረግ ማስገደድ የሚቻለው በሰላማዊ መንገድ በመደራጀትና ህዝቡን በነቂስ መብቱን እንዲጠይቅ ግንዛቤ ማስጨበጥ፣ ሌሎቹንም የሰላማዊ ትግል ስልቶችን በመከተል ታግሎ በማታገል ማምጣት ይቻላል ብለን እናምናለን።
ሶስታችሁንም አመሰግናለሁ። ዶክተር አረጋዊ በሬ ከኔዘርላንድስ ሸንጎን በመወከል፣ አቶ የሸዋስ አሰፋ እና አቶ ሙልጌታ አበበ፣ አቶ የሸዋስ ሰማያዊን፣ አቶ ሙልጌታ አበበ ደግሞ መያድን ተወክላችሁን የቀረባችሁት መነሻችን በቅርቡ ያወጣችሁት ጋዜጣዊ ወይም የሰጣችሁት ጋዜጣዊ መግለጫ ነው። ሌሎችም ደግሞ እንዲሁ አንገብጋቢ ወቅታዊ ጉዳዮች ሲገጥሙን እና እናንተን የሚመለከቱ ነጥቦች ከሆኑ ተመልሰን እናገኛቸዋለን። ለአሁኑ በጣም አመሰግናለሁ። በአድማጮች ስም እግዚአብሔር ይስጥልኝ።
እኛም እናመሰግናለን።
አተወያዮቹንና አዲሱን አመሰግናለሁ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከመናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡን ጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና ትዊተር ቪኦኤ amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን የሙዚቃ ቃና ይቀጥላል። ደሳለኝ መኮንን ነው አዘጋጁ። አብራችሁን ቆዩ።
ሰለሞን አመሰግናለሁ አየር መስመሩን ስለለቀቅልኝ። የኔ ጸሎት ይላል አርኬሊ ቀጥለን በመናደምጣው ፒስ በተሰኘው ዜማው። የኔ ጸሎት በሶማሊያ፣ በላይቤሪያ፣ በኢትዮጵያ፣ በመላው አፍሪካና በመላው ዓለም የሰላም ጮራ እንዲፈነጥቅ ነው የምጸልየው። ፒስ
tomorrow.
ሰላም ለህፃናት፣ ሰላም ለሴቶች፣ ሰላም ለወንዶች፣ ሰላም በሃይማኖት ለተለያዩት፣ ሰላም በጎሳ ለተለያዩት፣ ሰላም ለወንድማማቾች፣ ሰላም ለምድሪቱ። የኔ ጸሎት በሶማሊያ፣ በላይቤሪያ፣ በኢትዮጵያ፣ በመላው አፍሪካና በመላው ዓለም የሰላም ጮራ እንዲፈነጥቅ ነው። ፒስ በተሰኘው የአርኬሊ ዜማ ነው የምሽት ፕሮግራማችንን የጀመርነው። ሰላም 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 የተከበራቸው ሙዚቃ ቀን አድማጮች፣ ለሳምንት የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። እለቱን በድጋሚ ለማስታወስ ለተቅዳሜ ጥር 12 2010 ሲሆን በኢትዮጵያ ነው አቆጣጠር፣ በአውሮፓያኑ ደግሞ ጥር 20 2018 ዓመተ ምህረት ላይ እንገኛለን። እንደ አውሮፓያን አቆጣጠር የዛሬዋ ቀን በታሪኩ አስመዝግባ ካሳለፈቻቸው ዋና ዋና ክንውኖች መካከል ጥቂቶቹን ብንመለከት በ1979 ከአንድ ሚሊዮን በላይ የሚሆኑ ኢራናውያን በወቅቱ በስደት ላይ የነበሩትን አያቶላ ሆሜኒን በመደገፍ በቴህራን ሰላማዊ ሰልፍ አደረጉ። በ1980 በወቅቱ የዩናይት ስቴትስ ፕሬዚዳንት የነበሩት ጂሚ ካርተር ዩናይት ስቴትስ ሞስኮ በሚካሄደው ኦሎምፒክ ላይ እንደማትሳተፍ አሳወቁ። በ1993 ፕሬዚዳንት ቢል ክሊንተን 42ኛው የአሜሪካን ፕሬዚዳንት ሆነው ቃለ መሐላ ሲፈጽሙ ማያ አንጀሎ በሥነ ሥርዓቱ ላይ ተጋብዘው ግጥም አነበቡ። በእንደዚህ አይነት ሥነ ሥርዓት ላይ ተገኝቶ ግጥም በማንበብ ማያ አንጀሎ የመጀመሪያዋ ጥቁር አሜሪካዊ ሴት ናቸው። የጥቁር አሜሪካውያን ነገር ከነሳው አይቀር በ2009 ዓ.ም በዛሬዋ ቀን ነው ባራክ ኦባማ 44ኛው የዩናይትድ ስቴትስ ፕሬዚዳንት በመሆን ቃለ መሐላ የፈጸሙት። ዶናልድ ትራምፕ 45ኛው ፕሬዚዳንት በመሆን ቃለ መሐላ የፈጸሙት ባለፈው ዓመት በዛሬዋ ቀን ነው። ፕሬዚዳንት ትራምፕ ዋይት ሀውስ ወንበር ላይ ከተቀመጡ ዓመት ሆናቸው ማለት ነው ዛሬ። እንግዲህ በጥቂቱ እነዚህ ሲሆኑ የዛሬዋ ቀን በታሪኳ ክናውና ያስመዘገበቻቸው አበይት ክንውኖች። በዛሬው የሙዚቃ ቃና ፕሮግራም ምርጥ ምርጡ የሆኑ ዜማዎችን ይዤላችሁ ቀርቤያለሁ። በመቀጠል ጀነፈር ሃድሰንና አርኬሊ ኢት ኢዝ ዩር ወርልድ የተሰኘውን ዜማቸውን እናደምጣለን። መልካም ቆይታ ከሙዚቃ ቃና ጋር።
All you gotta do, no, no, is Tell me that it's me you want, loving you. And as long as you keep giving me that sweet love, point to it, baby, it belongs to you. If it's money you want me to pay your bills, buy your nice things, shop is free.
ይቺ ምድር ያንተ ያንቺ ምድር ናት ተደሰትባት ተደሰችባት it is your world የተሰኘውን የድምጸ መረዋዎቹን የአርኬሊንና የጀነፈርን ሃድሰንን ዜማ ነበር ያደመጥነው። ቀጥለን ደግሞ አይረን ባርስ የተሰኘውን የስቲቨን ማርሊን ዜማ እናደምጣለን። ስቲቨን ማርሊ የቦም ማርሊ ልጅ ነው። የታሰርኩት ለምንድን ነው? አልሰረኩ አልገደልኩ ማንንም አልጎዳሁ። ለምንድን ነው የታሰርኩት? ለነጻነቴ በመቆሜና በመናገሬ። እንዴ በነጻ መናገር ሁላችንም የተሰጠን መብት አይደለም እንዴ? እባክህ ነጻነቴን ክብሬንና ኩራቴን አትውሰድ። ልቀቀኝ፣ ፍታኝ። አይረን ባርስ
you don't wanna take away my life. Lock me up for a little sense of meaning and a knife. So whoever feed me, you tell me, whoever kill my wife. You are going to get to people now, no right. Yo, you better let me go, or else you're gonna broke out of here. Get to people, we are gonna throw them in a choke out of here. You see the rasta, you don't even flow out of here. You look out of here, you gotta look out of here. Cause like a vampire, a lot of blood is so cold of here. You take away the scent and every broke out of here. Lock you up in all your breathe, feel we walk out of here. We are gonna broke down on the wall and get out of here.
የታሰርኩት ለምንድን ነው? አልሰረኩ አልገደልኩ ማንንም አልጎዳሁ ለምንድን ነው የታሰርኩት? ለነጻነቴ በመቆሜና በመናገሬ እንዴ? በነጻ መናገር ሁላችንም የተሰጠን መብት አይደለም እንዴ? ባክህ ነጻነቴንና ክብሬንና ኩራቴን አትውሰድ። ለቀቀኝ ፍታኝ ዋ የተቆጣው አንበሳ ነኝ። አይረን ባርስ የተሰኘውን የስቲቭን ማርሊን ዜማ ነበር ያደመጥነው። ከሬጌው ንጉስ ከቦብ ማርሊና ከሪታ ማርሊ ዌልሚንግተን ደልዌር የተወለደው የ45 ዓመቱ ስቲቭን ማርሊ ደልዌር የተወለደ ይሁን እንጂ እድገቱ ግን ኪንግስተን ጃማይካ ነው። እስቲ በመቀጠል ደግሞ የስቲቭንን አባት የቦብ ማርሊን አይረን ላይን ዛይን የተሰኘውን ዜማውን ላሰማችሁ። አይረን ላይን ዛይን Iron Lion Zion የተሰኘውን የሬጌው ንጉስ የቦብ ማርሊን ዜማ ነበር ያደመጥነው። አሁን ደግሞ ወደ ሀገረሰብ ዜማ ነው የምወስዳችሁ። በቅድሚያ ግን ታዋቂዋ የካንትሪ ዜማ አቀንቃኝ ዶሊ ፓርተን በተለያዩ መስኮች ክብረ ወሰንን የሰበሩ ሰዎችን ስም ከሚመዘግበው ከጊነስ የዓለም ሬከርድ ሁለት ሰርቲፊኬቶችን ተቀብላለች። አንደኛው ሰርቲፊኬት ዶሊ ላለፉት 60 ዓመታት በካንትሪ የቢልቦርድ ሰንጠረዥ ላይ ከ20ዎቹ ምርጥ ዜማዎች መካከል 74 የሚሆኑ ዜማዎቿ ስለተካተቱ ሲሆን ሁለተኛው ሰርቲፊኬት ያገኘችው ደግሞ ከሴት የካንትሪ ዜማ ተጫዋቾች 107 የሚሆኑት ነጠላ ዜማዎቿ ለካንትሪ ቢልቦርድ ደረጃ ስለበቁላት ነው። በትላንትናው ዕለት 72ኛ ዓመት ልደት በዓሏን ያከበረችው ዶሊ ፓርተን ሰርቲፊኬቶችን በማግኘቴ እንደ ታላቅ በረከትና እንደ ጸጋ ነው የምመለከተው፣ በትትናም ነው የምቀበለው ብላለች። ዶሊን ለሽልማቱ ካበቋት ዜማዎቿ መካከል ቀጥለን የምናደምጠው እንደ አውሮፓውያን አቆጣጠር በ1973 ያወጣችው ጆሊን የተሰኘው ዜማ አንዱ ነው። እንሆ
like a breath of spring, your voice is soft like summer rain, and I cannot compete with you, Jolene. He talks about you in his sleep, and there's nothing I can do to keep from crying when he calls your name, Jolene. And I can easily understand how you could easily take my man, but you don't know what he means to me, Jolene. Decide to do, Jolene.
በሙዚቃ ስራዎቿ ሪካርድን በመስበር ከጊነስ የዓለም ሪካርድ ሁለት ሰርቲፊኬቶችን ያገኘችውን የዶሊ ፓርተንን ጆሊን የተሰኘውን ዜማዋን ነበር ያደመጥነው። ቀደም ብዬ እንዳልኩት ዶሊ በትናንትናው ዕለት 72 ዓመት የልደት በዓሏን አክብራለች። ታዋቂው የሮክና ሮል ተጫዋች የነበረው ኤልቨስ ፕሬስሊ ጠጥቶባት ነበር የተባለች ከወረቀት የተሰራች ኩባያ በጨረታ ለመሸጥ ገበያ ላይ ወጥታለች። እንደ አውሮፓውያን አቆጣጠር በ1956 ኤልቨስ በአንድ የሙዚቃ ትርኢት ላይ ሲጫወት ጠጥቶባት ነበር የተባለችው የወረቀት ኩባያ እስካሁን ድረስ በጨረታው $1,280 ድረስ ደርሳለች። ጨረታው ነገ እሁድ ሲዘጋ እንግዲህ ምን ያህል እንደምታወጣ እናውቃለን ማለት ነው። ወደ አሜሪካን የቢልቦርድ ሰንጠረዥ ገባ ብለን በዚህ ሳምንት በአልበም ሽያጭ የበላይነት የያዙትን እንመልከት። ዘ ግሬተስት ስኖማን የተሰኘው የሳውንድ ትራክ አልበም 106,000 ቅጅን በመሸጥ በዚህ ሳምንት የአንደኝነትን ደረጃ ሲይዝ፣ ዲቫይድ የተሰኘው የኤድ ሸረን አልበም በገበያ ላይ ከዋለ 10 ወራት ቢያልፉም አሁንም ተወዳጅነቱ አልቀነሰም። በዚህ ሳምንት 67 ሺህ ቅጭን በመሸጥ የሁለተኝነትን ደረጃ ይዞለታል። ዘ ቢዩቲፉል ኤንዳም የተሰኘው የጂ ኦዚ አልበም 42 ሺህ ቅጭን በመሸጥ በዚህ ሳምንት የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገብተን ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ ያለውን ደረጃ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር ፌነስ የተሰኘው ቡርኖ ማርስ እና ካርዲ ቢ በጋራ የሚጫወቱት ዜማ ነው በዚህ ሳምንት የሶስተኝነትን ደረጃ የያዘው። የሁለተኝነትን ደረጃ የያዘው ዜማ ደግሞ ሀቫና የተሰኘው የካሚላ ዜማ ሳምንት ይዞት የነበረውን የሁለተኝነትን ደረጃ እንደያዘ ሲሆን የሳምንቱ ምርጥ አንደኛ ዜማ ደግሞ ፐርፌክት የተሰኘው ኤድ ሸረን ከቢያንሴ ጋር በመሆን የሚጫወተው ዜማ ሳምንት ይዞት የነበረውን የአንደኝነቱን ደረጃ በዚህ ሳምንትም አለቀቅም። የተከበራቸው ሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እያመሰገንኩኝ ፈነስ በተሰኘው በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ የሶስተኝነትን ደረጃ በያዘው ቡርኖ ማርስና ካርዲ ቢ በጋራ በሚጫወቱት ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። My big fat ass got all them boys cooked. Huh. Run from dollar bills and I be popping rubber bands. Yeah. Bruno sang to me while I do my money dance. Like, hey. Flexing on the gram like, hey. Hit that Lil Jon, okay. 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 Oh yeah, we dripping the finesse and getting paid. Ow. Ooh, don't we look good together? There's a reason why they watch all night long.